ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ያጋጠመን የቴክኒክ ችግር ይቅርታ እንጠይቃለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ ጳጉሜን 1 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን። ፕሮግራሙን የመራልን ንጉሥ ታምሬ ይሆናል።
አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
ኢትዮጵያ በጦርነት ምክንያት ተዘግቶ የነበረውን የኤርትራ ኤምባሲዋን በአዲስ መልክ ከፍታለች። ፋና ብሮድካስቲንግ በዘገበው መሰረት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ከፕሬዚደንት ኢሳያስ አፈወርቂ ጋር በተደረገው አጭር ስነ ስርዓት ኤምባሲውን ከፈቱ። የሁለቱም አገሮች ግንኙነት የተሻሻለው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከ18 ዓመታት በፊት የተፈረመውን ውል እንደምታከብር ባለፈው ሰኔ ወር ካስታወቁ በኋላ ነው። በሁለቱም አገሮች መካከል በተካሄደው ጦርነት በ70 ሺህ የሚገመቱ ሰዎች ማለቃቸው የሚታወቅ ነው።
የኤርትራና የጅቡቲ ግንኙነት ለረጅም ጊዜ ሻክሮ ከቆየ በኋላ ሁለቱ ሀገሮች ግንኙነታቸውን ለማደስ እንደተስማሙ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ገልጸዋል። በአሁኑ ወቅት ጅቡቲ የሚገኙት ዶክተር ወርቅነህ ኤርትራና ጅቡቲ ከአጣብቂኝ ሁኔታ መውጣታቸው ታሪካዊ የሆነ የዲፕሎማሲ ስኬት ነው ብለዋል።
የቻይናው ፕሬዚዳንት ሺ ጂንፒንግ ብዙም እድገት ላላሳዩት የአፍሪካ ሀገሮች ዕዳ እንደሚሰርዙ ባለፈው ሰኞ አስታውቀዋል። ለአፍሪካ ሀገሮች ዕዳ የማቃለሉ ጉዳይ ከቻይና የፖሊሲዎች አካል አንዱ ሆኖ ቆይቷል። ይሁንና ሺ በያዝነው ሳምንት በተካሄደው የቻይናና የአፍሪካ ፎረም ጉባኤ ላይ ይህን ባስታወቁበት ወቅት ቻይና ለአፍሪካ ሀገሮች የምትሰጠው ብድር በዕዳ የመተብተብ ዲፕሎማሲ ነው በማለት አንዳንዶቹ በሚነቅፉበት ወቅት ነው። በዓለም ልማት ማዕከል በእንግዳነት የሚሰሩ ዳብሊው ዩድ ሙር ግን ቻይና የምትሰጠው ብድር ከአፍሪካ ዕዳ ያነሰው ክፍል ነው ብለዋል። ሙር የላይቤሪያ የመንግሥት ሠራተኞች ሚኒስትር የነበሩ ሲሆን በአፍሪካ የመሠረተ ልማት ዝርጋታ ብድር ላይ ያተኮረ ጥናት ያካሂዳሉ። አጠቃላይ የአፍሪካ ዕዳ 6 ትሪሊዮን ዶላር መሆኑን ገልጸው አብዛኛው የአፍሪካ ዕዳ የዓለም ባንክን፣ የዓለም የገንዘብ ድርጅትንና የፓሪስ ክለብን ከመሳሰሉት ከምዕራቡ ዓለም ሀገሮች አበዳሪዎች የተገኘ ነው ብለዋል ሞር።
ደቡብ አፍሪካ ውስጥ በውጭ ዜጎች ላይ የሚደርሰው አመፅና ወከባ ወደ ከፋ ደረጃ ከመሸጋገሩ በፊት ባለሥልጣናቱ ሊገቱት እንደሚገባ የተባበሩት መንግሥታት ድርጅት የስደተኞች መርጃ መሥሪያ ቤት አሳስቧል። ሊሳ ሽላይን ከጄኔቫ የላከችው አጭር ዘገባ አለ፣ አዲሱ አበባ ያቀርበዋል።
ደቡብ አፍሪካ ውስጥ የመጤጠል ወረርሽኝ ተባብሷል፣ አስፈሪም ነው ይላል የድርጅቱ የስደተኞች መሥሪያ ቤት። በመላው የደቡብ አፍሪካ ማኅበረሰብ ውስጥ የተዛመተው በውጭ ሀገሮች ዜጎች ላይ ጥላቻ ስር እየሰደደ በመሄዱ አሁን ጥገኝነትና ከለላ ጠያቂዎችም የዚህ ጥላቻ ሰለባ እየሆኑ እንደሆነ ተስተውሏል። በጆሐንስበርግ ሶዌቶ አካባቢ ለምሳሌ 4 ሰዎች በተቆጡ ተቃዋሚ ሰልፈኞች ተገድለዋል። ሌሎች ሁከት ያካሄዱ ደግሞ በውጭ ዜጎች የተያዙ ንብረቶችን አውድመዋል፣ ሱቆቻቸውንም አቃጥለዋል። ይህ በደቡብ አፍሪካውያንና በውጭ ዜጎች መካከል የሚካሄደው አመፅና ፍጥጫ ወደ ኳዙሉ ናታልና ወደ ምዕራብ ኬፕታውን እንዳይዛመት ዩኤንኤችሲአር ስጋት አለው። የዩኤንኤችሲአር ቃል አቀባይ ቻርሊ ያክስሊ ለአሜሪካ ድምፅ ሲናገሩ እንደ አውሮፓ አቆጣጠር በ2015 ተመሳሳይ ሁኔታ እንደነበር አስታውሰው ከዚያን ጊዜ ወዲህ ግን የደቡብ አፍሪካውያንና የውጭ አገር ዜጎች ግንኙነት ተሻሽሎ እንደነበርም ተናግረዋል።
አሁን ግን ግጭቶችን በተደጋጋሚ እያስተዋልን ነው። እነዚህ ዛሬ ደቡብ አፍሪካ ውስጥ ለአመፅ የተዳረጉ ሰዎች ግን ግድያንና ጦርነትን ሸሽተው የመጡ መሆናቸው ልብ ሊባል ይገባል። ጥገኝነትና ከለላ ስለሚያስፈልጋቸውም ነው ደቡብ አፍሪካ የሚገኙት።
ደቡብ አፍሪካ በአሁኑ ወቅት ከ280,000 በላይ ስደተኞችንና ከለላ ፈላጊዎችን ታስተናግዳለች። የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት ቃል አቀባይ እንደተናገሩት የዩኤንኤችሲአር ሰራተኞች ሶዌቶ ውስጥ በአመጹ የተጎዱትን ጎብኝተዋል። ከውጭ አገር ዜጎች ጋርም ሰላም ተፈጥሮ በጋራ ለመኖር የሚያስችል ሁኔታ እንደሚመጣም ተስፋቸውን ገልጠዋል።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። 10 የደቡብ ሱዳን ወታደሮች ከሁለት ዓመታት በፊት አንድ ሆቴል ውስጥ ወረራ ባካሄዱበት ወቅት የወሲብ ጥቃትና ግድያ ፈጽመዋል በሚል ክስ ተፈርዶባቸዋል። አቻምና ከ50 እስከ 100 የሚሆኑ የደቡብ ሱዳን ወታደሮች በሀገሪቱ መዲና ጁባ የሚገኘውን ቴረን የተባለውን ሆቴል በወረሩበት ወቅት አንድ የሀገሪቱ ጋዜጠኛ እንደተገደለና 5 የዓለም አቀፍ ረድኤት ሠራተኞች ላይ ከባድ በህብረት የወሲብ ጥቃት እንደተፈጸመባቸው የሆቴሉ አስተዳዳሪ የምስክርነት ቃላቸውን ሰጥተዋል። አንድ አሜሪካዊም የረድኤት ሠራተኛ ተተኩሶበት ቆስሎ እንደነበር ተዘግቧል። ወታደሮቹ ከ7 ዓመታት እስከ ዕድሜ ይፍታህ እስራት ተፈርዶባቸዋል። መንግሥት ለእያንዳንዳቸው የጾታ ጥቃት ሰለባዎች $4,000 እንዲከፈል በይኗል። ለሆቴሉ ባለቤት ደግሞ መንግሥት ከ$2,000,000 በላይ እንዲከፈለው ወስኗል።
ከፍተኛ የትራምፕ አስተዳደር ባለሥልጣኖች ማንነቱን የደበቀ ሰው ስለ ፕሬዚደንት ትራምፕ ኒውዮርክ ታይምስ ጋዜጣ ላይ ጽሑፍ ያወጣው እኔ አይደለሁም በማለት እያስተባበሉ ናቸው። የፕሬዚደንት ትራምፕ የአስተዳደር ስልት ተራና ውጤት አልባ ነው ይላል ጽሑፉ። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በህንድ ጉብኝት ላይ ሆነው ሲናገሩ ያሳዝናል፣ ሚዲያው ይህን አስተዳደር ለማንቋሸሽ የሚያደርገው ጥረት እጅግ የሚረብሽ ነው ብለዋል። ምክትል ፕሬዚደንት ማይክ ፔንስ በጽህፈት ቤት በበኩሉ ከእንደዚህ አይነት ተራ ተግባር በላይ ነን ብለዋል። ዘጋቢያችን ማይክ ብራውን ዝርዝር ዘገባ አለው፣ ሰለሞን ክፍሌ ያቀርበዋል።
ፕሬዚደንት ትራምፕ ይህን ጥያቄ በትዊተር ለጋዜጣው ከማቅረባቸው አስቀድመው ለመሆኑ ይህ ከፍተኛ ባለሥልጣን ነኝ የሚል ግለሰብ በእርግጥ በሕይወት አለ ወይስ እየወደቀ በመሄድ ላይ የሚገኘው ዘ ኒውዮርክ ታይምስ ጋዜጣ በሌላ የፈጠራ ምንጩ ያቀረበው ነው ሲሉ በመጠየቅ ጥርጣሬ ለመፍጠር ሞክረዋል።
ይህን ከመሰለ ሁኔታ ጋር ነው የምኖረው። አመኔታ ያጣው መገናኛ ብዙሃን እንደ እኔ ሁሉ በእናንተም ላይ ምን አይነት ሁኔታ እየፈጠረ መሆኑን ታውቃላችሁ። በእውነቱ በጣም አሳፋሪ ተግባር ነው። ይህን ማለት እችላለሁ፣ ይህ አስተዳደር የሠራቸውንና ያሳለፋቸውን ውሳኔዎች ያህል ከዚህ ቀደም ማንም የሠራ የለም።
ፕሬዚደንት ዶናልድ ትራምፕ ትላንት በርካታ የሀገሪቱን የፖሊስ ሹሞች ባስተናገዱበት መሃል ከዚህ ማንነቱ ያልታወቀ የዋይት ሀውስ ባለሥልጣን ጽሑፍ ጀርባ ያለውን ግለሰብ ፈሪ ሲሉ በመጥራት ትዊተራቸው ላይ ተጠምደው ቆይተዋል። ትራምፕ ግብረ ገብነት የጎደላቸው በአጠቃላይ ጸረ ንግድና ጸረ ዲሞክራሲ ናቸው ሲሉ እኚህ ራሳቸውን በትራምፕ አስተዳደር ውስጥ ከፍተኛ ባለሥልጣን ነኝ ያሉ ግለሰብ ለኒውዮርክ ታይምስ ጋዜጣ በላኩት አስተያየት ነቅፈዋል። የኢሊኖዩ ሴናተር ዲክ ደርበን ስለዚሁ ተጠይቀው ነበር።
It is credible. And those of us who've been around him in moments when he's lost it understand that you don't want to be in the room.
ታማኝ አስተያየት ነው። አንዳንዶቻችን ፕሬዝዳንቱ ሲስቱ አቅራቢያቸው ሆነ የታዘብናቸው ሰዎች አብረናቸው አንድ ክፍል ውስጥ ቆይተን የሚሉትን ለመስማት እንደማንፈልግ እንረዳለን። አይበለውና ሰውየው አንድ ሀገርን የሚጎዳ ከባድ ውሳኔ ሲሰጡ በዚያ ክፍል አለመገኘት ነው።
ይበንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ በኒውዮርክ ታይምስ ጋዜጣ አስተያየት መስጫ ላይ የቀረበው ጽሑፍ ምንጩ እኔ አይደለሁም ሲሉ ዛሬ አስታውቀዋል። ፖምፔዮ ይህን አስተያየት የሰጡት በህንድ ጉብኝታቸው ወቅት ነው።
የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያን ልሳነ ምድር እንደ አውሮፓ አቆጣጠር እስከ 2021 ዓ.ም ባለው ጊዜ ውስጥ ከኒውክሌር መሳሪያ ነጻ የማድረግ እቅድ እንዳላቸው፣ ይህም የፕሬዚደንት ዶናልድ ትራምፕ የመጀመሪያው ስራ ጊዜ የሚያበቃበት ወቅት መሆኑን ገልጸዋል። የአሜሪካው መሪ ታዲያ አመስግነዋቸዋል። የሰሜን ኮሪያን የኒውክሌር ክምችት ለማቆም ሲደረግ የቆየው ንግግር ከቅርብ ጊዜያት ወዲህ ብዙም አልተንቀሳቀሰም። በዚህ ምክንያትም የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለተጨማሪ ንግግር ወደ ሰሜን ኮሪያ እንዳይመለሱ ትራምፕ አዘዙ። ፕሬዚደንት ትራምፕ ዛሬ በትዊተር ባስተላለፉት መልእክት የሰሜን ኮሪያውን መሪ መግለጫን በመልካም ተቀብለዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በፕሬዚደንት ትራምፕ ላይ የማያወላዳ እምነት እንዳላቸው ገልጸዋል። ምስጋናዬ ይድረሶት፣ አብረን እናከናውነዋለን ሲሉ ትራምፕ በትዊተር ጽፈዋል።
በመጨረሻም የህንድ ከፍተኛ ፍርድ ቤት በ19ኛው ምዕተ ዓመት የወጣውን በተመሳሳይ ጾታዎች መካከል ወሲብ መፈጸም ወንጀል የሚያደርገውን ሕግ ሽሯል። በሀገሪቱ የቅኝ ግዛት ዘመን የተደነገገው ሕግ እንዲሻር የረጅም ጊዜ ጥረት ሲደረግ ቆይቷል። በብሪታንያ ቅኝ ግዛት ወቅት የወጣው ሕግ አመዛዛኝነት የጎደለው ነው በማለት ከፍተኛው ዳኛ ዲፓክ ሚስራ በሁለት ጎልማሶች መካከል በግል ቦታና በፈቃደኝነት የሚደረግ የጾታ ግንኙነት የግል ምርጫ በመሆኑ ሊነፈግ አይገባም ብለዋል። በሕጉ መሠረት በተመሳሳይ ጾታ ወሲብ የተከሰሱ ሰዎች እስከ 10 ዓመታት እስራት ይቀጡ ነበር። የተመሳሳይ ጾታ ፍቅረኞችና ኤልጂቢቲ በሚል አህጽሮት የሚታወቁት ወገኖች ፍርዱን ሲሰሙ ከፍተኛ የደስታ ስሜት በመግለጽ ተላቅሰዋል። አድማጮች፣ ዜናው በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
ኢትዮጵያ፣ ኤርትራና ሶማሊያ የሀገሮቻቸውን ግንኙነት ለማጠናከር የተስማሙ ሲሆን ባለ 4 ነጥብ ስምምነትም ተፈራርመዋል። በሌላ በኩል ደግሞ በአስመራ የኢትዮጵያ ኤምባሲ በኦፊሴል ተከፍቷል። ብርሃነ በርሀ ተከታዩን ዘገባ ልኮልናል።
የኤርትራ ኢትዮጵያና ሶማሊያ መሪዎች ትላንት 30 መስከረም 2010 በሀገር ህንፃ አስመራ የሶስትዮሽ ውይይት ካደረጉ በኋላ 4 አበይት ነጥቦችን የያዘ አጠቃላይ የትብብር ሰነድ ተፈራርመዋል። ፕሬዚደንት ኤርትራ ኢሳያስ አፈወርቂ፣ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የሶማሊያ ዲሞክራሲያዊ ሪፐብሊክ ፕሬዚደንት መሐመድ አብዱላሂ የሶስቱ አገራት ዝምድናን ለማጠናከርና ለማጎልበት እንዲሁም ሶስቱን አገራት በሚመለከቱ የቀጠናው ጉዳዮች ላይ ከተነጋገሩ በኋላ ነው ስምምነቱን የተፈራረሙት። መሪዎቹ ሶስቱ አገራት ሰብአዊና ተፈጥሯዊ ጸጋዎቻቸውን አዋህደው ከሰሩ በቀጣይ በዚህ ቀጠና የተሻለ ተስፋ እንደሚኖረውም መግባባት ላይ ደርሰዋል። 4 አበይት ነጥቦችን የያዘው ሰነድ የሶስቱ አገራት ህዝቦችን የጋራ ጥቅምን የሚያስጠብቅና የሚያረጋግጥ ጠንካራ ግንኙነት እንዲፈጥሩ የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ የባህላዊና የጸጥታው ጉዳዮች ላይ በመተባበር ወደ ከፍ ያለ ደረጃ ለማሳደግ በትብብር እንዲሰሩ፣ ከሶስቱ አገራት ባለፈም ለአፍሪቃ ቀንድና ለሌሎች አገራት ሰላምና መረጋጋት ተባብረው እንዲሰሩ፣ የስምምነቱ ተግባራዊነትን የሚከታተል ከፍተኛ የጋራ ኮሚቴ እንዲመሰረቱ የሚል ይገኝበታል። የስምምነቱ አዋጅ በሶስቱ አገራት መካከል ያለውን የጂኦግራፊ፣ የታሪክ፣ የሃይማኖትና ሌሎች የጋራ ትስስሮችን ግምት ውስጥ ያስገባ እንደሆነም ተገልጧል። የኢትዮጵያና የሶማሊያ መሪዎች በኤርትራ ለ2 ቀናት ይፋዊ የሥራ ጉብኝት ለማድረግ ነው ትላንት መስከረም 30 ወደ ኤርትራ የገቡት። የኢትዮጵያ ኤምባሲ ዛሬ ጳጉሜ 1 ጠዋት በአስመራ በይፋ ተከፍቷል። በኤምባሲ መክፈቻው ሥነ ሥርዓት ላይ ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ሀገራዊ መዝሙር ታጅበው የኢትዮጵያን ሰንደቅ ዓላማ በኤምባሲው ሰቅለዋል። ዶክተር አብይ አህመድ ከፕሬዚደንት ኢሳያስ አፈወርቂ የኤምባሲውን ቁልፍ በይፋ ከተረከቡ በኋላ የኤምባሲውን ሕንፃ ተዘዋውረው ጎብኝተዋል። የኤርትራ ኤምባሲ ሐምሌ 10 2010 በተመሳሳይ ሁኔታ በአዲስ አበባ በይፋ መከፈቱ የሚታወስ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና በእሳቸው የተመራው የልዑካን ቡድን በአሰብ፣ በምጽዋና በአስመራ ያደረጉትን የ2 ቀን ይፋዊ የሥራ ጉብኝት ጨርሰው ዛሬ ጠዋት ጳጉሜ 1 2010 ወደ አዲስ አበባ ተሸኝተዋል። ይህ በእንዲህ እንዳለ በኤርትራ በሶማሊያና በኢትዮጵያ የውጭ ጉዳይ ሚኒስትሮች የተመራ ከፍተኛ የጋራ ኮሚቴ ዛሬ ወደ ጅቡቲ አቅንተዋል። ይህ በሚኒስትር ኡስማን ሳልሕ፣ አምባሳደር አህመድ ዒሶ ዳውድና ዶክተር ወርቅነህ ገበየሁ የቆመው የጋራ ኮሚቴ ወደ ጅቡቲ የሚያካሄደው የመጀመሪያው ይፋዊ የሥራ ጉብኝት ትላንት መስከረም 30 የሶስቱ አገራት መሪዎች የተፈራረሙበት አጠቃላይ የጋራ ስምምነት የቆመ የጋራ ኮሚቴ ሲሆን በቀጠናው ሰላምና መረጋጋትን ለማጎልበት የታቀደ የሥራ ጉብኝት እንደሆነም ታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃነ በርህን እናመሰግናለን። ወደ መጽሔት ትንታኔ ተሸጋግረናል። የኢትዮጵያ፣ የኤርትራ፣ የሶማሊያና የጅቡቲ የውጭ ጉዳይ ሚኒስትሮች ጅቡቲ ተገናኝተው በጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን አስታውቀዋል። ከውይይቱ በኋላ ባወጡት መግለጫም አራቱ ሚኒስትሮች በጋራ ፍላጎትና ጥቅሞች ዙሪያ መምከራቸውንና በአፍሪካ ቀንድ ቀድሞ የነበረውን ሰላምና መረጋጋት ለመመለስ መስማማታቸውን አረጋግጠዋል። በሌላ በኩል የቻይና ጉብኝታቸውን በተመለከተ ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ሚኒስትሮቹ ለታላቅ ዓላማ ጅቡቲ ላይ መሰባሰባቸውንም ተናግረዋል። ጽዮን ግርማ አጠር ያለ ዘገባ አላት።
ሶስቱ የውጭ ጉዳይ ሚኒስትሮች የኢትዮጵያው ዶክተር ወርቅነህ ገበየው፣ የኤርትራው ኦስማን ሳላህና የሶማሊያው አህመድ ኢሴ ከጅቡቲው አቻቸው መሐሙድ አሊ ጋር ዛሬ ጳጉሜ 1 2010 ዓ.ም ውይይቱን በተመለከተ በጥምረት ባወጡት መግለጫ ሚኒስትሮቹ ጅቡቲ ውስጥ ተሰብስበው በቀጠናው የጋራ ጉዳይ ላይ ባደረጉት ሰፊና በጎ ውይይት በአፍሪካ ቀንድ የተረጋገጠ ሰላምና ጠንካራ የኢኮኖሚ ትስስር ለመፍጠር በሚያስችላቸው የጋራ ጉዳይ ላይ መወያየታቸውን አስታውቀዋል። በሌላ በኩል የቻይና ጉብኝታቸውን አጠናቀው ኢትዮጵያ የተመለሱትና ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ መጠነኛ ቅራኔ የሚፈታበት ሆኗል ብለዋል።
የኤርትራ መንግስትና ክቡር ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያና ኤርትራ መካከል ብቻ ሳይሆን በኢትዮጵያና ጅቡቲ መካከል እንዲሁም ሱዳን እርስ በርሷ ያላትን ችግር ፈታ ቀጠናው ሰፊ የልማት ቀጠና እንዲሆን ከፍተኛ ፍላጎት ስላላቸው ትልቅ የሚባል ልዑካን ቡድን ወደ ጅቡቲ ዛሬ ተሰማርቷል። ይህ ትልቅ ብስራት፣ ትልቅ ዜና መላ የአፍሪካ ቀንድ ህዝቦችን የሚያስደስት ነገር ነው። የጅቡቲና የኤርትራ ጉዳይም ልክ እንደ ኢትዮጵያና እንደ ኤርትራ በሰላም ተጠናቆ ቀጠናው ከጦርነት፣ ከግጭት፣ ከጥላቻ፣ ከቂም እሳቤ ወጥቶ ወደ ልማት የሚሸጋገርበትን ሰፊ በር የከፈተ ነው።
የሚኒስትሮቹ የጋራ መግለጫው የሚለው በዚህ መሰረት የተደረገው ውይይት በቀጠናው ሰላም ለማምጣት የሚያግዝ ነበር ብለዋል። በተጨማሪም በዛሬው ዕለት ጅቡቲ የገቡት እነዚህ ሚኒስትሮች ከሀገሪቱ ፕሬዚዳንት ኢስማኤል ኦማር ጊሌ ጋርም ተገናኝተው መወያየታቸውን አስፍረዋል። ጠቅላይ ሚኒስትር አብይ አህመድ በውጭም ሆነ በሀገር ውስጥ ያለውን ሁኔታ ለማረጋጋት የቀጠናውን ሰላም ለማስጠበቅና ሁኔታውንም ወደ ልማት ለመቀየር በጋራ መስራት ያስፈልጋል ብለዋል።
በዘንድሮ አዲስ ዓመት እናደርጋለን ብዬ የምጠብቀው እንደ ከዚህ ቀደሙ በወያውዬ እንደለመነው አይነት ምልከታ ሳይሆን ትንሽ ለወጥ ያለ አቀራረብና አካሄድ ያስፈልገናል። በእኛ ባህል በወያውዬ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ የሚለው አባባል አሁን አይሰራም። ቆሞ ማየት ሳይሆን ሁሉም ባልንጀራ በጉልበቱ ልክ እንጨት እያነሳ ግማሹ ማገር የሚያቀብልበት፣ ግማሹ ግድግዳ የሚሰራበት፣ ግማሹ ጣራ የሚሰራበት አፕሮች ካልተከተል አንዱ እየሰራ ሌላው ባልንጀራ ቆሞ የሚያይ ከሆነ ምንፈልገውን ልማት ምንፈልገውን እድገት ልናመጣ አንችልም። ለዚህ ዘንድሮ የወያውዬ ዘፈናችን ባልንጀሮቼ ቁሙ በተራ ሳይሆን ባልንጀሮቼ ተነሱ በጋራ አብረን እንስራ ወደሚሆን እንደሚቀየር በዘፈን ብቻ ሳይሆን በተግባርም እንደሚገለጥ ሙሉ እምነት አለኝ።
ጠቅላይ ሚኒስትሩ በኤርትራ የነበራቸውን ቆይታ በተመለከተም ማብራሪያ ሰጥተዋል።
በኢትዮጵያና በኤርትራ መካከልም እንደዚሁ ቀድመን የጀመርነውን የሁለትዮሽ ግንኙነት መሬት ለማስነካት ወደ ተግባር ለመቀየር አሰብን፣ ምጽዋንና አስመራን ለመጎብኘት ችለናል። አሰብ በነበረን ቆይታ እስካሁን የተደረጉ ዝግጅቶች እና በቅርቡ ወደቡን ከፍቶ ስራ ለመጀመር የሚያስችል ዝግጅት ለመገምገም ያለበት ደረጃ ለማየት እድል ተገኝቷል። ቀሪ ስራዎቹን ባነሰ ጊዜ አጠናቀን በቅርቡ ስራ ለመጀመር የሚያስችል ቁመና ላይ መሆናችን አይተናል። ምጽዋ በነበረን ቆይታ
የውጭ ጉዳይ ሚኒስትሮቹ የአፍሪካን ቀጠና ሰላም ለማረጋገጥ ካደረጉት ውይይት በተጨማሪ በኤርትራና በጅቡቲ የነበረው የድንበር ውዝግብን ለመፍታት የሚያስችል ውይይት ማድረጋቸውንም አስታውቀዋል። በዚሁ የጠቅላይ ሚኒስትሩ መግለጫ በቻይና የአፍሪካ ፎረም ላይ መገኘታቸውን አስታውሰው ከቻይና በቀረበላቸው የጉብኝት ጥያቄም ጉብኝት ማድረጋቸውን ተናግረዋል። ከቻይና ጋር ከዚህ ቀደም ስለነበረውና ወደፊት የሚኖረው ግንኙነት የሚጠናከርበት መንገድ የውይይቱና የጉብኝቱ ዓላማ እንደነበረም ገልጸዋል።
የቻይና መንግስት 60 ቢሊዮን ብር ለሚቀጥሉት 3 ዓመታት ከአፍሪካ መንግስታት ጋር ለመስራት ወስኗል። ይህ 60 ቢሊዮን ዶላር በብድር መልክ የሚሰጥ በኢንቨስትመንት መልክ ለኢንቨስትመንት ስራ የሚውል እንዲሁም በእርዳታ መልክ እና በአቅም ግንባታ ስራ ላይ የሚውል ነው።
ጠቅላይ ሚኒስትሩ በሰጡት አጠቃላይ መግለጫ የምስራቅ አፍሪካን ቀጠናን የተረጋጋ ለማድረግ ውይይቱና ትስስሩ የጎላ ድርሻ ይኖረዋል ብለዋል።
አሁን ደግሞ በበረታ ድህነት ውስጥ የሚኖሩ ናቸው የሚባሉ የተወሰኑ የአፍሪካ ሀገሮችን ዕዳ እንደምትሰርዝ ቻይና አስታውቃለች። ሳሌም ሰለሞን ያሰናዳቸው ዘገባ አለ። ሰለሞን አባተ ያቀርበዋል።
የቻይና ፕሬዚዳንት ሲጂንፒንግ ናቸው ለአፍሪካውያኑ መሪዎች ያንን መልእክት ከትናንት በስቲያ ሰኞ ቤጂንግ ላይ ያበሰሩት። ፎካክ በሚል ምህጻር የሚጠራው የቻይና አፍሪካ የትብብር መድረክ ዓመታዊ ጉባኤ ሲከፈት የተናገሩት ሲጂንፒንግ የሀገራቸው የዕዳ እፎይታ እርምጃ የሚመለከተው የዕዳ ጫና አብዝቶ የተቆለለባቸውን ድሃ የአፍሪካ ሀገሮች፣ የባህር በር የሌላቸውንና ትናንሽ የደሴት መንግሥታትን መሆኑን አስታውቀዋል። ይሁን እንጂ እንዲህ ዐይነቱ የቻይና ፖሊሲ የብድር ወጥመድ ዲፕሎማሲ አካሄድ ነው የሚሉም አሉ። ቻይና ለአፍሪካ ሀገሮች የምትሰጠው ብድር አህጉሪቱ ከተሸከመችው የ6 ትሪሊዮን ዶላር ዕዳ ቁልል 2% የሚሆነውን እንደሚይዝ የተናገሩት የቀድሞው የላይቤሪያ ሚኒስትር ጋዩድ ሙር ዋነኞቹ የአፍሪካ አበዳሪዎች የዓለም ባንክ፣ ዓለም አቀፉ የገንዘብ ፈንድና የፓሪስ ክለብ ተብለው የሚጠሩት ምዕራባውያን ከበርቴ ሀገሮች መሆናቸውን አመልክተዋል። ዋና መቀመጫው ዋሽንግተን ዲሲ የሆነው የዓለም አቀፍ ልማት ማዕከል ጎብኚ አጥኚ ሆነው እዚሁ የሚገኙት ሙር ይህ የቻይና ዕዳ ስረዛ በዚህ ዓመቱ የፎካክ የመሪዎች ጉባኤ ላይ ይፋ ከተደረገውና የትኞቹን ሀገሮች እንደሚሸፍን በግልጽ እንዳልተገለጸም አመልክተዋል። የሰፋ ማዕቀፍ ወይም ጥቅል አነስተኛ አካል እንደሆነም ጠቁመዋል ጋዩድ።
Because it is unclear what the conditions are to qualify for debt relief, we can't say.
የዕዳ ስረዛው ተጠቃሚ ለመሆን የሚያስፈልጉት ቅድሚያ ሁኔታዎች ግልጽ ባለመሆናቸው ምክንያት ተጠቃሚዎቹ እነማን እንደሚሆኑም እርግጠኛ መሆን አይቻልም።
ይሁን እንጂ ቻይና ቀደም ሲልም ካደረገቻቸው የዕዳ ስረዛ የወለድና የክፍያ ጊዜ ማቅለያ እርምጃዎች ጋር የአሁኑም ተመሳሳይ መሆኑን ፕሬዚደንቷ ሲጂንፒንግ ካሰሙት የመለኪያ ዝርዝር በጥቅሉ መገመት እንደሚቻል ተጠቁሟል። ከሁሉም የሚልቀው ግን ይላሉ ሙር፣ የአፍሪካ ሀገሮች ፊታቸውን ወደ ቻይና የሚያዞሩት እጅግ አንገብጋቢ ለሆኑ ጉዳዮቻቸው ነው።
Currently, you know, Africa lacks every region of the world when it comes to infrastructure, and China, it appears, is the only country with both the appetite.
በመሰረተ ልማት መስክ አፍሪካ ከሁሉም አካባቢዎች ወደ ኋላ የቀረች ነች። እናም ከፍላጎት አኳያም ይሁን ከሀብት አፍሪካ የመሰረተ ልማት ፍላጎቶቿን ማሟላት እንደምትችል የማገዝ ዝግጁነት ያላት ብቸኛ ሀገር ቻይና ነች። ለብዙዎቹ የአፍሪካ ሀገሮች አትራፊ የሆኑባት ሀገርም ቻይና ሆና የቆየች ነው የሚመስለኝ።
በሌላ በኩል ደግሞ ይህ የቻይና የዕዳ ስረዛና ማቅለል አቋም አዲስ እንዳልሆነ በጆንስ ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት መርሃ ግብር ዳይሬክተር ዴብራ ብራውቲንጋም ጽፈዋል። አንዳንድ ቻይና መርና ቻይና ሰር የሆኑ የመሠረተ ልማት ፕሮጀክቶች አስፈላጊነትም ራሱ አጠያያቂ መሆኑንና ከዚህ አኳያ የቻይና ዕዳ ስጋት የሚያጭር እንደሆነ ብራውቲንጋም ከቪኦኤ ጋር ባደረጉት ቃለ ምልልስ ጠቁመዋል። የቻይና እንቅስቃሴዎች የሀገሮችን ሉዓላዊነት ይበልጥ ያከበረ እንደሆነ ያመለከቱት ዴብራ ብራውቲንጋም የአፍሪካ መንግሥታት እነዚያን ፕሮጀክቶች ለመገንባት ሲበደሩ ምን እያደረጉ እንደሆነ ጠንቅቀው ያውቃሉ ብለዋል። ቻይናውያኑ ለነገሩ ራሳቸውም እኮ ብዙ ተቋሞቻቸውን ለመገንባት የመበደር ታሪክ አላቸው፣ አሳልፈውታል፣ እየኖሩትም ነው ይቀጥላሉ ብራውቲንጋም። እንዲህ ዐይነቱ አካሄድ ቻይና ከምትሰጣቸው ብድሮችና እርዳታዎች ጋር አንዳች አስገዳጅ የሆኑ ጥያቄዎችና ሁኔታዎችን አለማያያዟ፣ በሀገሮች የውስጥ ጉዳይ ጨርሶ አንገባም የሚል ፖሊሲዋ ሙስናን ለማበረታታት እገዛ አድርጓል ሲሉ የሚወቅሷትም ተቺዎች አሉ። የዓለም አቀፍ ልማት ማዕከሉ ጋዩድ ሙር ለዚህ የብራውቲንጋም ክስ ማስረጃ ብጤ ማሳያ ያቀርባሉ። ለምሳሌ የኮንጎ ዲሞክራሲያዊት ሪፐብሊክ የቻይና ግዙፍ ዕዳ ካለባቸው ሀገሮች አንዷ መሆኗንና በተመሳሳይ ጊዜም በሙስና ጋሪ የምትጋልብ ሀገር መሆኗን ይናገራሉ።
The problem with the DRC is not simply something with the Chinese loans. There was an instance where almost $2 billion in resources.
ከኮንጎ ጋር ያለው ችግር እንዲያው በቀላሉ የቻይና ብድሮች ብቻ አይደሉም። ወደ 2 ቢሊዮን ዶላር የሚሆን ገንዘብ ከማዕድን ምርቷ በኪራይ ተሰብስቦ ወደ ብሔራዊ ቋቷ አልገባም።
ምንም እንኳ አፍሪካ ውስጥ ያሉ ሙር የአስተዳደርና መዋቅር ለውጦች እየተደረጉ ቢሆንም የዕዳ ስረዛውና ሌላውም ቻይና ለአፍሪካ አፍሪካ ውስጥ የምታራምደው ፖሊሲ ይቀጥላል። ቻይና ራሷን ብትሆን በዕዳ ውስጥ የምትዳክር ሀገር መሆኗን የጠቆሙት ሙር 100 ሚሊዮን የሚሆን ሰዋ የድህነት ኑሮ እንደሚገፋና ባለፉት 9 ዓመታት ውስጥ ብሔራዊ ዕዳዋ ከ6 ትሪሊዮን ዶላር ወደ 28 ትሪሊዮን ዶላር ማሻቀቡን አመልክተዋል። እንዲያም ሆኖ ግን ቢያንስ ለመጪው 10 ዓመት ጊዜ ቻይና የአፍሪካ የብድር ምንጭ ሆና ትቀጥላለች።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ 4 ሰዓት አብረናችሁ ነን። አሁን ከእናንተው የተላኩልን አስተያየቶች እናሰማለን።
ለቪኦኤ የአማርኛው ቋንቋ አዘጋጆች እንደምን አላችሁ? በአማራ ክልል በዋግምራ ሰቆጣ ዞን የትግራይ ተወላጆችን ከሀገራችን ለቃችሁ ውጡ እያሉ እያስፈራሩ በጨለማ ቤታቸውን እየደበደቡ እያስወጡ ነው። የአማራ ክልል ብአዴን መንግስት ይህን ይፈቅዳል? የዋግ ሰቆጣ ህዝብ በትግራይ ክልል ብዙ አለ። ያን ተፈናቅሎ ሲመጣ ለአስተዳደሩ እንቅፋት አይሆንበትም ወይ? ቪኦኤ የአማርኛ ቋንቋ አዘጋጆች የብአዴን ኃላፊ በዚህ ጉዳይ ብትጠይቁልን። የዘወትር አድማጫችሁ ነው ክብረ ስላሴ ጌታሁን ከሰቆጣ ኢትዮጵያ።
ሀሎ ቪኦኤዎች እንደምናችሁ? ደህና ናችሁ? ትንሽ አስተያየት መስጠት የምፈልገው በተደረገው ለውጥ አዲስ አበባ ውስጥ ይኖሩ የነበሩ ባለስልጣኖች በሙሉ መቀሌ ውስጥ ገብተዋል። መቀሌ ጥፋት ለፈጸሙ ሰዎች መከላከያ መሆን አትችልም። የትግራይ ህዝብም አንድ ማወቅ ያለበት እነዚህ ሰዎች በትግራይ ውስጥ ትግል ሲያካሂዱ በነበሩበት ጊዜ ብዙ ንጹሐን ሰዎችን አጥፍተዋል። ከዛም አልፎ በኢትዮጵያ ውስጥ በአስተዳደር ብሽውነት፣ በኮራፕሽን፣ በተለያዩ ነገሮች ጥፋት ፈጽመዋል። የትግራይ ህዝብ ሁሉም የኢትዮጵያ ህዝብ ወገኔ ነው የሚል ከሆነ በኢትዮጵያ ውስጥ የሚታሰሩ ለፍርድ የሚቀሩ ሰዎችም ወገን እስከሆን ድረስ ፕሮቴክት ማድረግ አለበት። ካልሆነ ግን በአንድ በኩል ኢትዮጵያዊነት ባህሪ ማሳየት፣ በሌላ በኩል ደግሞ የአንድ ብሔረሰብ ጥገኛ መሆን ጥሩ አይደለም። በትክክል ጃስትስ የሚባለው ማወቅ አለብን እና እነዚህ ሰዎች መከላከል ማለት በትግራይ ውስጥ የሞቱ የተገደሉ በእነዚህ ሰዎች ንጹሐን ሰዎች እንኳን ይህ ነገር ፈጸሙት ብሎ ድጋፍ እንደ መስጠት ነው የሚቆጠረው።
እንደምናችሁ የቪኦኤ አዘጋጆች፣ ሰላም ለእናንተ ይሁን። እኛ ሳው ሱዳን የምኖረው ስደተኞች በጣም ብዙ አሰቃቂና ችግር ውስጥ ስላለን የሆነ መፍትሄ እንድትሉልኝ በከቦት እንጠይቃለን። እንዳለ አገሩ ላይ ስደተኛ መግደልን መድረስን እንደቀጠለ እንደሆነ የታወቀ ነው።
ውድ የአሜሪካ ድምፅ አማርኛ ክፍል አዘጋጆች እንደምናችሁ። ሁልጊዜ በጭንቅላት የሚመላለስ አንድ ነገር አለ። እሱም ኢትዮጵያ እያለሁ ጃንጥላ ፋብሪካ የሚባል ነበረ እና ብዙ ምርት እያመረተ አካል ጉዳተኞችም እዛው እየሰሩ ለዕለት ጉርሳቸውን እያገኙ ነበረ። አሁን ግን እንደፈረሰ ሰማሁ። አስደንጋጭ ዜና ነው ለእኔ። እነሱ እሱን እየሰሩ የዕለት ጉርሳቸውን ያገኛሉ። ህብረተሰቡም ረከስ ባለ ዋጋ ጃንጥላ ይገዛ ነበረ። አሁን ግን ከውጭ ሲመጣ መቼም ወደድ ይላል። እና ዋናው ቁም ነገሩ ግን አካል ጉዳተኞቹ የት ገቡ? ምን ሰጧቸው? ምን የተለየ ነገር ተገኘ? ማለት እነሱን የሚያገለግል ሰርተው የሚኖሩበት ነገር ተቀየረ፣ ለምን ፈረሰ ብሎ የሚጠይቅ አካል ቢኖር ምን መልስ ይሰጣው ይሆን?
አስተያየት የሰጣችሁንን በሙሉ እናመሰግናለን። ሌሎቻችሁም እንድትሳተፉበት እናበረታታለን። አድማጮች፣ ወደ ሁለተኛው አጋማሽ ቅንብሮች ለመሸጋገር ከተወዳጁ ጥላሁን ገሰሰ ዜማዎች አንዱን እንጋብዛችሁ።
ኖሊ ባቡራሌ አናት ከፋላ ያባሬቱ እንተላ Siwa jingala
አድማጮች፣ አሁን አጫጭር ዜናዎች እናሰማለን። ኢትዮጵያ በጦርነቱ ምክንያት ተዘግቶ የነበረውን የኤርትራ ኤምባሲዋን በአዲስ መልክ ከፍታለች። ፋና ብሮድካስቲንግ በዘገበው መሰረት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ከፕሬዝደንት ኢሳያስ አፈወርቂ ጋር በተደረገ አጭር ስነ ስርዓት ኤምባሲውን ከፈቱ። የኤርትራና የጅቡቲ ግንኙነት ለረጅም ጊዜ ሻክሮ ከቆየ በኋላ ሁለቱ ሀገሮች ግንኙነታቸውን ለማደስ እንደተስማሙ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ገልጸዋል። በአሁኑ ወቅት ጅቡቲ የሚገኙት ዶክተር ወርቅነህ ኤርትራና ጅቡቲ ከአጣብቅኝ ሁኔታ መውጣታቸው ታሪካዊ የሆነ የዲፕሎማሲ ስኬት ነው ብለዋል። የቻይና ፕሬዚደንት ሺ ጂንፒንግ ብዙ እድገት ላላሳዩት የአፍሪካ ሀገሮች ዕዳ እንደሚሰርዙ ባለፈው ሰኞ አስታውቀዋል። ለአፍሪካ ሀገሮች ዕዳ የማቃለሉ ጉዳይ ከቻይና የፖሊሲዎች አካል አንድ ሆኖ ቆይቷል። ይሁንና ሺ በያዝነው ሳምንት በተካሄደው የቻይናና የአፍሪካ ፎረም ጉባኤ ላይ ይህን ባስታወቁበት ወቅት ቻይና ለአፍሪካ ሀገሮች የምትሰጠው ብድር በዕዳ የመተብተብ ዲፕሎማሲ ነው በማለት አንዳንዶቹ በሚነቅፉበት ወቅት ነው። ደቡብ አፍሪካ ውስጥ በውጭ ዜጎች ላይ የሚደርሰው አመፅና ወከባ ወደ ከፋ ደረጃ ከመሻገሩ በፊት ባለስልጣናቱ ሊገቱት ይገባል ሲል የተባበሩት መንግስታት ድርጅት መስሪያ ቤት አሳሰበ። 10 የደቡብ ሱዳን ወታደሮች ከሁለት ዓመታት በፊት አንድ ሆቴል ውስጥ ወረራ ባካሄዱበት ወቅት የወሲብ ጥቃትና ግድያ ፈጽመዋል በሚል ክስ ተፈርዶባቸዋል። አቻምና ከ50 እስከ 100 የሚሆኑ የደቡብ ሱዳን ወታደሮች በሀገሪቱ መዲና ጁባ የሚገኘውን ትሬን የተባለውን ሆቴል በወረሩበት ወቅት አንድ የሀገሪቱ ጋዜጠኛ እንደተገደለና 5 የዓለም አቀፍ ረድኤት ሰራተኞች ላይ ከባድ የህብረት የወሲብ ጥቃት እንደተፈጸመባቸው የሆቴሉ አስተዳዳሪ የምስክርነት ቃላቸውን ሰጥተዋል። አንድ አሜሪካዊ ረድኤት ሰራተኛም ተተኩሶበት ቆስሎ ነበር።
ለዜናዎቹ አዳነች ፍስሐዬን አመሰግናለሁ። አድማጮች የምትከታተሉት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። በአህጽሮት ጂአርዩ የሚባለው የሩሲያ የስለላ ድርጅት በምዕራቡ ዓለም ላይ የደቀነውን ከባድ ስጋት ለመቋቋም ብሪታንያና አጋሮቿ የበለጠ መስራት እንዳለባቸው ጠቅላይ ሚኒስትሯ ቴሬሳ ሜይ አሳስበዋል። ሜይ ይህን ማስጠንቀቂያ የሰጡት ባለፈው መጋቢት ወር የቀድሞው ሰላይ ሴርጌ ስክሪፖልና ሴት ልጃቸው ላይ የመርዝ ጥቃቱን ያደረሱትን ሁለት የሩሲያ ድርጅት አባላት መርማሪዎች የለዩዋቸው መሆኑን አስመልክተው በሰጡት መግለጫ ነው። ይሁን እንጂ ጥቃቱን ያደረሱት ተጠርጣሪዎች ለፍርድ የሚቀርቡ አይመስልም። ከለንደን ሄንሪ ሪጅዌል ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
እንደ አውሮፓውያን አቆጣጠር መጋቢት 2 ቀን ሁለት ሩሲያውያን ለንደን ጋትዊክ አውሮፕላን ማረፊያ ሲገቡ በቻይና ቴሌቪዥን ሲሲቲቪ ተቀርጸዋል። ፓስፖርታቸው ላይ ያለው ስማቸው አሌክሳንደር ፔትሮቭ እና ሩስላን ቦሺሮቭ ቢልም ፖሊሶች ግን የውሸት ስም ሳይሆን አይቀርም ብለው ነው የጠረጠሩት። ከአውሮፕላን ጣቢያው ምስራቅ ለንደን ወደሚገኝ ሆቴል ሄደው አርፈው በመቀጠል ወደ ሳልስበሪ ከተማ ሲጓዙ በደህንነት ካሜራ እንቅስቃሴያቸው ተቀድቷል። እዚያ ነው ፖሊሶች እንደሚሉት የቀድሞው ሰላይ ሴርጌ ስክሪፓል መኖሪያ ቤት መግቢያ በር ላይ ኖቪቾክ የሚባለውን መርዝ ቀባ ያደረጉት። ስክሪፓልና ሴት ልጃቸው ዩሊያ ከተማዋ መሀል ራሳቸውን ስተው የተገኙለት ማለትም እሁድ መጋቢት 4 ሁለቱ ሰዎች መኖሪያ ቤታቸው አካባቢ ታይተዋል። ተጠርጣሪዎቹ ያንን ዕለት ማታ በሂትሮ አየር ማረፊያ በኩል ሹልክ ብለው ሩሲያ ገብተዋል። ጠቅላይ ሚኒስትር ቴሬሳ ሜይ ትናንት በጉዳዩ ዙሪያ ለሀገሪቱ ፓርላማ ባደረጉት ገለጻ የብሪታንያ የደህንነት አገልግሎት ሁለቱ ሰዎች የሩሲያው የስለላ ድርጅት ጂአርዩ አባላት መሆናቸውን ደርሰውበታል ብለዋል።
ጂአርዩ የሚፈጽመው አድራጎት ለአጋሮቻችንና ለዜጎቻችን በሙሉ ስጋት የሚደቅን ነው። ከሳሊስበሪው ምርመራ በተማርነው መሰረት ስለ ድርጅቱ በሰፊው ከምናውቀው በመነሳት የጋራ ጥረታችንን ማጠናከር ይኖርብናል።
ሩሲያ ክራይሚያ ግዛትን በወረራ በያዘችበት አድራጎት በዩናይትድ ስቴትስ የዲሞክራቲክ ፓርቲው ብሔራዊ ኮሚቴ ኮምፒውተር መረጃ ሲሰረቅ ሞንቴኔግሮ ውስጥ በተሞከረው የመንግስት ግልበጣ የሩሲያው ወታደራዊ ስለላ ቡድን ቁልፍ ሚና እንደተጫወተ ነው የሚጠረጠረው። አንድሩ ፎክስዌል የሄንሪ ጃክሰን ማህበር የሩሲያ ፕሮግራም ኃላፊ ናቸው። እንዲህ ሲሉ ያብራራሉ።
ጂአርዩ በተለይ እጅግ አደገኛ በሆኑ የአጭር ጊዜ ስምሪቶች የሰለጠነ አካል ነው።
ሰርጌይና ዩሊያ እንዲሁም እነሱን ሲረዳ ለመርዙ ተጋልጦ የነበረው ፖሊስ በመርዙ ከደረሰባቸው ጉዳት ሙሉ በሙሉ ተፈውሰዋል። የነርቭ መርዝ ጥቃቱን በማድረስ የተጠረጠሩት ሁለቱ ሰዎች ታድነው እንዲያዙ አውሮፓ አቀፍ የእስር ማዘዣ ታውጇል። የሩሲያ ሕገ መንግስት ግን ዜጎቹን አሳልፎ መስጠትን ይከለክላል። ስለዚህ ተንታኙ ፎክስ ሶል እንደሚሉት ብሪታንያና አጋሮቿ በነስክሪፓል ላይ የተፈጸመውን የመርዝ ጥቃት ተከትሎ በደነገጓቸው ደንቦች ሳይወሰኑ ተጨማሪ እርምጃዎችን መውሰድ ይኖርባቸዋል።
ቁጥራቸው ወደ 150 የሚጠጋ የሩሲያ የስለላ ወኪሎች ከምዕራብ አገሮች ተባረዋል። ነገር ግን ተጨማሪ እርምጃዎች መውሰድ ይቻላል። ጠቅላይ ሚኒስትሯ ራሳቸው የአውሮፓ ህብረት ተጨማሪ ማዕቀቦችን እንዲደነግግ ፊት ልናደርግ ይገባናል ብለዋል። ዩናይትድ ስቴትስ ተጨማሪ ማዕቀቦች ደንግጋለች።
ሩሲያ በበኩሏ ሰላዮች ተብለው ስሞችና ፎቶግራፎች መውጣታቸው ለኔ ጉዳይ አይደለም እያለች ነው። የመዲናዋ የሞስኮ ነዋሪዎችም የመንግስታቸውን አቋም የሚደግፉ ይመስላል።
The Russians did not need to do this. For what purpose?
ሩሲያውያን ለምን ብለው ይህን ያደርጋሉ? በምን ምክንያት? ይህ ነገር ፍለጋ ነው። ደግሞም ማስረጃ ያላቸው ራሳቸው ብሪታንያና ጠቅላይ ሚኒስትሯ ቴሬሳ ሜይ ያቀናበሩት ነገር ነው። ፑቲንን ስለሚጠሉ
የብሪታንያ ፖሊሶች እንደሚሉት የነርቭ መርዙ ኖቮቾክ በሽቶ ብልቃጥ ውስጥ ተደብቆ ነው የገባው። የተጣለውን የሽቶ ብልቃጥ አግኝተው ወደ ቤታቸው ከወሰዱት ውስጥ አንደኛው ዶን ስተርገስ የሚባሉት ታመው በአስር ቀናቸው ህይወታቸው ማለፉ ይታወሳል። ፖሊሶች ለህልፈት ያበቃቸው መርዙ ነው ብለዋል።
አድማጮች ይህ ፕሮግራም የሚተላለፍላችሁ ከዋሽንግተን ዲሲ አማርኛ ቋንቋ አገልግሎት ነው።
ወደ ቀጣዩ ቅንብር እናልፋለን። ወጣት ይስማ ለምተክሌ የሻው ይባላል። ተወልዶ ያደገው አዲስ አበባ ሲሆን የ24 ዓመት ወጣት ነው። አሁን ነዋሪነቱ ሎስ አንጀለስ ካሊፎርኒያ ሲሆን ኮሎምቢያ ኮሌጅ ሆሊውድ በተባለው አንጋፋ የፊልም ትምህርት ቤት ውስጥ የዳይሬክቲንግ ሲኒማና ቴሌቪዥን የሶስተኛ ዓመት የፊልም ተማሪ ነው። ላይቭ ስኮር ፌስቲቫል በተባለው ዝግጅት ላይ ከቀረቡት ከ100 በላይ ፊልሞች ውስጥ ዘር ሽዋዝ በሚል ርዕስ ያቀረበው የፊልም ስራው ከ10 ምርጥ የፊልም ስራዎች መካከል አንዱ ሊሆን በቅቷል። ይህም የወጣቱን የፊልም ሙያ ተማሪ የወደፊት ብሩህ ተስፋ አመላካች ይመስላል። ብዙዎችም በተለያዩ ድረገጾችም ብዙዎች አድናቆታቸውን እየገለጹለት ነው። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ወጣት ይስማለም ተክሌ የሻውን አነጋግሮታል። ይስማለም እንዴት ወደዚህ ሙያ እንዳዘነበለ በመግለጽ ይጀምራል።
ያው ከልጅነት ጀምሮ ውስጥ የነበረ ነገር ነበረ። ከ14 ዓመት ጀምሮ ፊልም ሰሪ መሆን ፈልግ ነበር እና በጊዜ የምፈልገው ነገር ስላወቅኩኝ እናም በቤተሰብ ድጋፍ እየጣርኩኝ ነው። ሰው የፊልሙ ርዕስ ዴር ሺ ወዝ ይባላል። ያው በአማርኛ ያው ያችትና እንደ ማለት ነው። ድምፅ አልባ ፊልም ነው። የሁለት ጓደኛ ማቾችን ታሪክ የሚያሳይ ነው። ሜን ካራክተሯ ጓደኛዋን ትዳር ጥያቄ ታቀብለታለች። ያንን ትዳር ጥያቄ ግን ጓደኝነታችን ይበልጣል የሚል ምላሽ ሲመልስላት እሷ የምትፈልገውን ነገር ልጁን የራሷ ለማድረግ ብልሃቷን ተጠቅማ የምታደርጋቸውን ነገሮች የሚያሳይ ፊልም ነው።
ወጣት ይስማለም፣ እንደው በፊልሙ የስራ ሂደት ውስጥ ያጋጠሙ ችግሮች ነበሩ?
ፊልሙን እንደ ክላስ ፕሮጀክት ነበር የሰራሁት። በጊዜው ወደ ዲሬክቲንግ ዋን የሚባል የዳይሬክቲንግ ክላስ ልንወስድ ነበር እና አንድ ፊልም እንድንሰራ እንጠየቃለን እና ያው ፊልም ትቤት ስለሆነ በጀት ትክክለኛ በጀት አይሰጠንም። በጀት ተብሎ የሚሰጠን የምንሰራበት ሰዓት ነው። የምንሰራበት ቦታ ይሰጠን እና በተሰጠን ሰዓት የምንፈልገውን ነገር አግኝተን ጨርሰን እንድንወጣ እንገደዳለን እና 4 ሰዓት ብቻ ነበር የተሰጠኝ በጊዜው። በዛ 4 ሰዓት ውስጥ ለክላስ የሚበቃ ነገር ማብቃት ነበረብኝ። እንደ እድል ሆኖ የሰራሁት ነገር ከክላስም አልፎ እንደዚህ ሰዎችም እንዲያሉኝ በቅቷል እና ያ ነው ትልቅ ቻሌንጅ ልለው የምችለው ነገር።
እንደው ምን ተሰማ ፊልም እዚህ ቦታ ላይ መድረሱ?
በጣም ደስ የሚል ስሜት ነው። ለምን ከቤተሰብህ ዙሪያ ካሉ ሰዎች አልፎ ፊልምህ በሌሎች ሰዎች አይን ተገምግሞ ጥሩ የሆነ ምላሽ ሲሰጥህ በጣም ደስ ይላል። ልክ ፊልም ሰሪ ሁላችን ውስጥ ጥበብ ውስጣችን ያለች ነገር ስለሆነች እኛ ብቻ ስለምንረዳት እኛ ውስጣችንን ያለውን ነገር አውጥተን ለሰዎች ማሳየት መቻል ከባድ ነገር ነው። ችለንም እነዛ ሰዎች የምንለውን ነገር የማይገባቸው ከሆነ የኛን ፍላጎትና ለጥበቡ ያለንን ነገር ጥያቄ ውስጥ እንድንከት ያደርገናል። አዲስ አበባ ኮምፒውተር ኢንጂነሪንግ ማር ነበርና የምፈልገውን ያንን ነገር የምማርበት የነበረው ምክንያት ዲግሪውን ለቤተሰቦች ሰጥቼ ወደምፈልግበት ነገር እንድገባ ነበረ። እና አብዛኛው ኢትዮጵያ ወጣት የሚያጋጥመው ነገር ነው። የምንፈልገውን ነገር ስለማንመደብ ወይም የምንፈልገውን ነገር ልንማር ስለማንችል ማንፈልገውን ነገር ተምረን ከዛ ወደ ምንፈልገው ነገር ደግሞ የቤተሰቦችም ጫና አለው በዛ ዙሪያ።
በአንተ በኩል የቤተሰብ ጫና አልነበረብህ ማለት ነው?
የቤተሰብ ጫና አልነበረብኝም። ቤተሰቤም በጣም እድለኛ ነኝ። በተለይ እናቴ መልካም አለሙ ትባላለች። ከ28 ዓመት በላይ አስተምራለች። የልጆች ሳይኮሎጂ ከልጆች ጋር በጣም ብዙ ጊዜ ስለቆየች ስለ ልጆች አስተሳሰብ በጣም ጥልቅ እውቀት አላት እና ልክ ይህን ነገር እሷ የምትፈልገውን ነገር አስተማሪ መሆን ፈልጋ አስተማሪ ሆነች። አባቴም የሚፈልገውን ነገር ነው የሚያደርገው። ተክሌሻ ይባላል። ፖለቲከኛ ነው፣ ደራሲ ነው፣ ጸሐፊ ነው። እና ሁለቱም በዘመናቸው የሚፈልጉትን ነገር አድርገው ነበር የኖሩት።
ኢትዮጵያ ውስጥ የት የት የፊልም ትምህርት ቤቶች ይሄዳሉ? እስኪ ባጭሩ።
ኢትዮጵያ ውስጥ አንድ ትምህርት ቤት ነው የሄድኩት፣ ብሉ ናይል ፊልም ኤንድ ቴሌቪዥን አካዳሚ ይባላል። ወደ 6 ኪሎ አካባቢ ነው ያለው። መስራቱ አብርሃም ኃይለ ብሩ ይባላል። ከኔዘርላንድ ሲኒማቶግራፊ ተምሮ የመጣ ትልቅ ሲኒማቶግራፈር ነበር እና እሱ የከፈተው ትምህርት ቤት ውስጥ ነበር የ8 ወር የ9 ትሬኒንግ ወስጄ ወደ አሜሪካ የመጣሁት።
ግሩም። እንደው ኮሎምቢያ ኮሌጅ ሆሊውድ ከተቋቋመ ከ65 ዓመት በላይ የሚጠጋው እና አንጋፋ የኪነ ጥበብ ባለሙያዎች ያፈራ በሆሊውድ የፊልም መንደር እምብርት ላይ የሚገኝ የጥበብ ትምህርት ቤት ነው እና እዚህ ትምህርት ቤት ውስጥ ለመግባት እንዴት ቻልክ?
ከዚህ ከመምጣቴ በፊት ዋሽንግተን ዲሲ ነበር የምኖረው እና አርት ኢንስቲትዩት የሚባል ትምህርት ቤት ነበር የምማረው። ኢትዮጵያ ጓደኛ ነበረኝ፣ ዳዊት ዘውዱ ይባላል። ሲኒማቶግራፈር ነው እሱ። ወደ አሜሪካ ይመጣና ካሊፎርኒያ ሙቭ አድርጎ ትምህርት ቤቱን ይፈልግና ያገኝና ይደውልኛል። በቃ ይስማለን፣ ጥሩ ትምህርት ቤት አግኝቻለሁ፣ አብረን ብንሆን በደንብ የተሻሉ ለውጦች ማምጣት እንችላለን እና አለኝ። ያው ፊልም የብቻ ስራ ስላልሆነ አንድ ላይ በሆንኩ ቁጥር የተሻለ ነገሮችን ለማድረግ በጣም አቅም ይኖርሃል እና እሱም ፊልሙንም የቀረጸልኝ እሱ ነው፣ ሲኒማቶግራፈሩ እሱ ነው እና በቃ ሁለታችን ያን ትምህርት መረጥን። በጣም ጥሩ እስከ ዛሬ ከወሰድኳቸው ውሳኔዎች ጥሩ ውሳኔ የምለው ውሳኔ ነበር።
እንደው በትምህርት ቤት ውስጥ ቆይታ ውስጥ ያለው የማህበራዊ ህይወት እንዴት ነው? በፊልም ኢንዱስትሪ ውስጥ
በጣም ጥብቅ ነው። የአንድነት ስራ ስለሆነ አንድ ፕሮጀክት ላይ በጣም ብዙ ሰዎች ስለሚሳተፉ የብዙ ሰዎች ውቅር ውጤት ስለሆነ እየጠበቀ ግንኙነት እንድትፈጥር ያደርግሃል። እኔም ከመምጣቴ በፊት እዚሁ ሆሊውድ ሲባል የተለየ ሚስኮንሰፕሽን አለን ውስጣችን። በቃ የማይደረስበት የተሳሳተ ግምት አለ ውስጣችን። እነሱ በቃ ኦልሬዲ እዚህ ብዙ አመት ስለቆዩ ራሳቸው ስለፈጠሩት ስለሰሩት እኛ ቦታ አይሰጥም የሚል ፍራቻ ነበረ። ግን ፊልም አዲስ ቋንቋ ነው። ትንፌት ስንገባ እኔና ዳዊት እኩል ነው ከሁሉም ጋር ቋንቋ ነው መማር የጀመርነው። እነሱ እዚህ ስላደጉ እኛን የበለጡን ነገር አልነበረም። ሁላችንም የራሳችን ታሪክና እውነታ ስለምንናገር እነ ሰዎቹ የሚያስተምሩን መንገዶቹን ብቻ ነው እና አንተ የምትናገረው ነገር በየትኛውም ቦታ ቫሊዩና ጥቅም አለው እና ሰው ደግሞ በተለያየ መንገድ ነው ያንን ነገር የሚመለከተው እና ያ ነገር እንድጠነክርና ጥሩ ጓደኝነቶችንና ቅንብሮችን እንድትፈጥር ያደርግሃል። ለምን ከትፌትም ከወጣም በኋላ ከእነዚህ ሰዎች ጋር ነው ስራዎችን የሰራን ነገሮችን ለመቀጠል እንሞክረው።
ታዲያ ሆሊውድ እንዴት አገኘሃል?
ሆሊውድ ትከብዳለች። እኔ መጀመሪያ ስመጣ ዌልካም ቱ ላንድ ኦፍ ብሮክን ድሪምስ ነበር ያሉኝ። እንኳን የህልሞች የተሰበረችባት ከተማ እንኳን ደህና መጣ ነበር የተባልኩትና ብዙ ሰዎች እዚህ እንቀየራለን ፌመስ እንሆናለን ብለው መጥተው በብዙ መንገድ ተሰናክለው ሳይሳካላቸው ይቀራሉ እና በጣም ለጥቂቶቹ ነው ቦታ ያላት እና ያ ነገር ትልቅ ነጠላ ይጥልብሃል። ግን እስከ ሰራህና ነገሮችን ለመቀየር እስከ ሞከርክ ዲስፕሊን ሆነ የምትፈልገውን አላማ ለማሳካት የምጥር ከሆነ ሁሉ ነገር ይሳካል። ምንም እዚህ ምድር ላይ ላንጨብጥ ላነከ ያልተፈጠረ ነገር የለም።
በጣም ጥሩ። እንደ በፊልም በሙያ ዘርፍ የተሰማሩ የኪነ ጥበብ ባለሙያዎችን ማን ታደንቃለህ? ለምንስ?
እኔ በብሉ ናይል ቆይታዬ ጋሽ ሰለሞን በቀለውያ የዲሬክቲንግ አስተማሪ ነበሩ። እሳቸው ራሻ ሄደው የተማሩ ጎበዝ ፊልም ሰሪ ናቸው። ጋሽ አበበ በየነ፣ ጋሽ አቤ እሳቸው የኢትዮጵያ ቴሌቪዥን ለብዙ አመት ዲሬክቲንግ የሰሩ ለብዙ ድራማዎች ጸሐፊና ዳይሬክተር የነበሩ ሰው ናቸው። እሳቸው ስክሪፕት አስተምረውኛል እና ዲሲ በነበርኩበት ጊዜ ለትንሽ ጊዜ ከጋሽ ኃይለ ገሪማ ጋር ቮለንቲር እንዳደረግ እሳቸው ስር እንደሆን እድል አጋጥሞኝ ነበር እና እነዚህ ሰዎች ከልቤ በጣም ማደንቃቸው ሰዎች ናቸው። ምንም ለፊልምና ለኪነ ጥበብ ብዙ አይን ባልነበረብን ሰዓት እነሱ ወጥተው ትልቅ ሳክሪፋይስ አድርገው የራሳቸውንና የቤተሰባቸውን ነገር ትተው ይህንን ጥበብ ተምረው ወደ ሀገራቸው አምጥተው ነገሮችን ለመለወጥ እና የለወጡም ሰዎች ስለሆኑ በጣም ትልቅ አክብሮትና አድናቆት አለኝ።
ነገሩም እንዳንተ የሙያ መስክ ውስጥ ሆነው ትምህርታቸው ለሚከታተሉ ወጣት የፊልም የቴሌቪዥን እንዲሁም የዳይሬክቲንግ ተማሪዎችን እንደው ማስተላለፍ የምትፈልገው መልዕክት ምንድን ነው?
ላስተላለፍ የምፈልገው ነገር ፓሽናችሁን ውስጣችሁን ተከተሉ ነው። ውስጣችሁ ያለው ነገር እውነት ነው፣ ትክክለኛ ነገር። ሁላችንም በተለይ በዚህ ነገር ስንሰማራ ሰዎች መናገር የምንፈልገው እና ውስጣችን የሚብሰለሰል ነገር አለ እና እሱን ባገኛችሁበት መንገድ እንድታወጡ እንድትሞክሩ ነው ማስተላልፈው ነገር።
ወጣት ይስማለም፣ እንደው መቼም ትምህርት ማለቂያ የለውም እና በስተመጨረሻም አንድ አመት ነው የቀረ፣ ከዚያ በኋላ እቅድህ ምንድን ነው?
ከእግዚአብሔር ጋር እንግዲህ ካለቀ በኋላ ማስተርስ ዲግሪ ለመያዝ እሞክራለሁ። ከሱ በኋላ እንግዲህ ኢትዮጵያንም አፍሪካንም ወክል የሚያደርግ ስራዎች መስራት ፈልጋለሁ። በተለይ እኛ አሁን ሜንስትሪም የሚባለው ሚዲያ ላይ ትልልቅ በጣም ታዋቂ ከሚባሉት ቦታዎች ላይ እኛን በተለይ አፍሪካን ሪፕሬዘንት የሚያደርግ ፊልሞችም ሾዎችም የሉም እና እኛ አፍሪካኖች የእኛን ታሪክ ዓለም እኛን በሚያይበትን መንገድ የምንቀይርበትን መድረክ መፍጠር እፈልጋለሁ። በተለይ አሁን የተለያዩ የኦንላይን የማሰራጫ ጣቢያዎች እየተከፈቱ ነው፣ ልክ እንደ ኔትፍሊክስ ሁሉ የሚባሉ እና እነሱ ግብአቶቹ በበዙ ቁጥር የምንሰራቸውም ነገሮች አብሮ ይበዛሉ እና በነዛ በማሰራጫ ምህዳሮች ነገሮችን ኮንቴንትን ክሬት ማድረግ እፈልጋለሁ። ከዛም በኋላ ወደ ኢትዮጵያ ተመልሶ መጽሐፎቻችን ላይ መስራት እፈልጋለሁ። እስከ ዛሬ አሁን በጣም ብዙ ትልቅ መጽሐፎች አሉን እዚህ ሀገር። ከስምንት ከዘጠኝ ፊልም በአመት ውስጥ ኦስካር ከኖሚኔት ከሚደረጉ ፊልሞች አራቱ አምስቱ ከመጽሐፍ የተወሰዱ ናቸው እና እነዛ ነገሮች አንደኛ ተጽፎ የተቀመጡ ታሪኮች ናቸው። ታሪኩን ለማስተላለፍ ይረዳናል። የተለያየ ምልከታ እንድናደርግበት ያግዘናል። በጣም ብዙ ነገር ተጽፎ በኛ ትውልድ እያነበበ አይደለም፣ ወደ መጽሐፍ እየሄድን አይደለም። ስለዚህ እነዛን ታሪኮች የኛን ወጣት እና ህዝቡን ኢንተርቴን በሚያደርግ መንገድ እነዛ ውስጥ የተቀመጡ እውቀቶችን ማስተላለፍ መቻል አለብን እና ፊልም ደግሞ ትልቅ መሳሪያ መሆን ይችላል እዛ እና ያንን የማድረግ ፍላጎት አለኝ።
ይስማለም ለምንድን ነው የተባልከው?
ይስማለም የተባልኩት 1986 በኢትዮጵያ አቆጣጠር በፈረንጆች 1993 ነበር የተወለድኩት እና በዛ ሰዓት የለውጥ ቡድን የሚባሉ ብለው በዛ ሰዓት የነበሩት ተቃዋሚ ፓርቲዎች አንድ ተቃዋሚ ፓትሪ እንፍጠር ብለው ቢሆን ሆቴል ስብሰባ አድርገው ነበር። በዛ ሰዓት አባቴ ስብሰባው ታዳሚ ነበር እና ስብሰባውን ጨርሶ ሲወጣ እናቴ ዘውዲቱ ነበረች። ከስብሰባ ያየው ነገር ብዙም ደስ አላለውም እና በቃ ይህን ነገር የዓለም ይስማው ኢትዮጵያንም ያለችበትን ሁኔታ ዓለም ይወቀ ብሎ ዓለም ይወቀው ይስማው ዓለም አለኝ።
ወጣቱ የፊልም ዳይሬክተር እንዲሁም የቴሌቪዥን የሶስተኛ ዓመት ተማሪ ይስማለም የሻው ስለ ጊዜ እጅግ አድርጌ አመሰግናለሁ። መልካም እድል እንዲገጥምህ እመኛለሁ።
እግዚአብሔር ይስጥልኝ።
ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዝግጅታችን ይቀጥላል። አድማጮች፣ ወደ ማብቂያው እየተቃረብን ነው። የመጨረሻው ቅንብር የተፈጥሮ አካባቢ ሳይንስና ሕይወት ይላል። አዘጋጅና አቅራቢው ሰለሞን አባተ።
ወደ ምስራቅ አፍሪካ ሀገሮች ገንዘብ ለሚልኩ ሰዎችና ለተቀባዮቻቸው የቀለለ ዘዴ መፍጠሩን ወርልድ ሪሚት የሚባል ዓለም አቀፍ የሐዋላ አገልግሎት ኩባንያ አስታውቋል። ኩባንያው የገንዘቡን ሽግግር ወደ ዲጂታል ዓለም እየወሰደው ነው። አዲሱ ዘዴ የሐዋላውን አገልግሎት ክፍያ ዝቅ እንደሚያደርገውና የአህጉሪቱን ምጣኔ ሀብቶችና ንግድ ይበልጥ ለማሳለጥ እንደሚያግዝ የሚናገሩም አሉ። የእንግሊዙ ዓለም አቀፍ ሐዋላ አገልግሎት ኩባንያ ወርልድ ሬሚት የዲጂታል ሽግግር አገልግሎቱን ወደ ምስራቅ አፍሪካ ይዞ የሚገባው ለመጀመሪያው እንቅስቃሴው ኬንያ፣ ታንዛኒያ፣ ዩጋንዳና ሩዋንዳ ውስጥ በሚከፍታቸው ሥራዎቹ እንደሚሆን አሳውቋል። እያደገ ነው የሚባለው የአፍሪካ ምጣኔ ሀብትና የኢንፎርሜሽን ቴክኖሎጂው የቴሌኮሙኒኬሽንስና የኢንተርኔት አገልግሎቶች ከጊዜ ወደ ጊዜ እየተሻሻሉ መምጣት እንደ ወርልድ ኔት አይነቶቹን ዓለም አቀፍ የገንዘብ ተቋማት ቀልብ እየሳበ ነው። ኩባንያቸው በየዓመቱ ወደ አፍሪካ ሀገሮች የሚላክ የ1.6 ቢሊዮን ዶላር ሽግግርን እንደሚያከናውን ለቪኦኤ የገለጹት የወርልድ ሬሚት መስራችና ኃላፊ እስማኤል አህመድ አፍሪካ ውስጥ የገንዘብ ችግር በዓመታት ውስጥ እየተለወጠ መምጣቱን አመልክተዋል።
When we launched our services, 99% of remittances were cash on both the send side and the receive side.
እኛ ስራችንን የጀመርን ጊዜ ወደ አፍሪካ የሚላከው ገንዘብ ከላኪውም ሆነ ከተቀባዩ ወገን በጥሬ ገንዘብ የሚፈጸም ነበር። አሁን ግን ሁኔታዎች በፈጣን ሁኔታ እየተለወጡ በመሆናቸው በመጪዎቹ ጥቂት ዓመታት ውስጥ ከዓለም አቀፉ የገንዘብ ሽግግር ከ50 እስከ 60 ከመቶ የሚሆነው የአፍሪካ እንቅስቃሴ ወደ ዲጂታል አሰራር ይለወጣል። በመሆኑም አገልግሎቶቻችን ባለፉት ጥቂት ዓመታት ውስጥ ፈጥነው አድገዋል።
የገንዘቡ ሽግግር ወደ ዲጂታል አገልግሎት እያደገ በሄደ መጠን ለሐዋላ የሚከፈለው የቀነሰ የሚላከውን ገንዘብ እንቅስቃሴም ለመከታተል ይበልጥ የቀለለ እንደሚሆን እስማኤል አህመድ ገልጸዋል።
It is easier for individuals and businesses to move money within the countries but also across countries.
ለንግድ ተቋማትም ለግለሰቦችም በሀገር ውስጥም ሆነ ሀገር አቋራጭ እንቅስቃሴዎችን ወይም ሽግግሮችን ለማድረግ ይበልጥ ቀላል ነው። ሽግግሩ ወደ ዲጂታል አሰራር ከተቀየረ በኋላ የኦዲት ክትትል ከሌለበት የጥሬ ገንዘብ ትልልፍ የኦዲት ቁጥጥርና ክትትል ወዳለበት ዘዴ ስለሚዛወር ከገንዘብ ጋር የተያያዙ ወንጀሎችን ለመዋጋትም ያግዛል።
ዲጂታል የገንዘብ ትልልፍ ወይም መላላክ የአፍሪካን የርስ በርስ ንግድም ያቀላጥፋል ያሳድጋል የሚል እምነት እንዳላቸው በናይሮቢ ዩኒቨርሲቲ የዓለም አቀፍ ምጣኔ ሀብት ጉዳዮች መምህር ጌርሾን ኤኪያራ ይናገራሉ። ይሁን እንጂ አንዳንድ ሀገሮች አሁንም መሠረታዊ የሆነ የግንኙነቶች መዋቅር ወደ ኋላ መቅረት ችግር እንዳለባቸውም ይጠቁማሉ።
Obviously, the main challenge is the level of infrastructure. Because a country without good
በግልጽ እንደሚታየው ዋናው ፈተና የመሰረተ ልማቱ ያለበት ዝቅተኛ ደረጃ ነው። የኤሌክትሪክ ኃይልና የቴሌኮሙኒኬሽንስ የመሳሰሉ አገልግሎቶችና አውታር በሌሉበት ሁኔታ ይህ አገልግሎትም እንቅፋት ይደቀንበታል።
በ2017 ዓመተ ምህረት ባለፈው የአውሮፓ ዓመት ማለት ነው ወደ አፍሪካ በሐዋላ የገባው ገንዘብ 37.8 ቢሊዮን ዶላር መድረሱንና በያዝነው ዓመት ያ ቁጥር ወደ 39 ቢሊዮን ዶላር ያድጋል ተብሎ እንደሚጠበቅ የዓለም ባንክ አስታውቋል። የህንድ ግዙፍ ከተማ ሙምባይ አስተዳደር አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ስሪት የሆኑ መገልገያዎችን እስከ ወዲያኛው አግዷል። ፌስታሎች፣ የውሃ ማሸጊያዎች፣ የምግብ መያዣና መሸጫዎች፣ መመገቢያ ሳህኖች፣ መምጠጫ ወይም ስትሮ ወዘተረፈ ሁሉ ከእንግዲህ አይሸጡም፣ አይሸጥባቸውም፣ አይዘዋወሩም ተከልክሏል። ይህንን በዚያ 20 ሚሊዮን ሰው በሚኖርባት ከተማ ላይ የተጣለ ክልከላ እንዲያስፈጽሙና ሕግን እንዲያጸኑ 250 የሚሆኑ ፈታሾችና ተከታታዮች ተሰማርተዋል። እየተካሄደ ባለው ጥብቅ ቁጥጥር በየመንደሩና በየመንገዱ ያለ አገልግሎት ሰጪ ብቻ ሳይሆን በርገር ኪንግን፣ ማክዶናልድስንና ስታርባክስን የመሳሰሉ ግዙፍና ድንበር ዘለል ድርጅቶች ሁሉ ያንን የክልከላ ሕግ ጥሰው ከቅጣት አላመለጡም።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናግድናችሁ ሰለሞን ክፍሌና
አዳነች ፍስሐዬንን ከአቀናባሪው ንጉሥ ታምሬ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን በትግርኛ ቋንቋ የሚተላለፈው ፕሮግራም እስኪጀምር ድረስ ሙዚቃ እናሰማቸዋለን። በእኛ በኩል ሰላም፣
ደህና ደሩ።
Many o magnato I know che terabo deres saatu saatu mi deres mentashina sibasibeu yitebabe kusha la noche terbeu e poi vale le bem magnatina ginche ginche liarushi vagualo terbeu la noche na all'ainoce altre storie a te c'eravo c'eravo se sono scipace hai nato all'ainoce altre storie a te c'eravo c'eravo se sono scipace Shibetu meni ho mekniatu meni ho mekniatu I know chiterabu deresatu yezeke yeshibetu meni